Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በምሽቱ ከሚሰሙት ጉዳዮች መካከል ኢትዮጵያ ጾታዊ ጥቃት አድራሾችን የሚመዘግብ ሥርዓት ለማስጀመር ያላትን እቅድ ይፋ አድርጋለች። ዝርዝር ጉዳዩ በምሽቱ ይደመጣል።
ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ ይታወቅ ነው።
ፈተናዎች የበዙበት የቲያትር ሙያ የኮሮና ቫይረስ ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤት ኃላፊዎችና ባለሙያዎች እየተናገሩ ነው። ዜጎች ሰልፍ እንዳይወጡ መከልከላቸው ሐሳብን በነጻነት የመግለጽና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል ኢትዮጵያን ተችቷል። እነኚህና ተጨማሪ ጉዳዮች የተካተቱበትን የምሽት ዝግጅት ሀብታሙ ዝዩም መራለው፣ ኤልያስ አስማረ ደግሞ ቅንብሩን ያከናውናል። በመቀጠል ስመኝሽ ቆየ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የትምህርት ሚኒስቴር በመስክ ላይ የነበሩ ሁለት ሰራተኞቹ ማንነታቸው ባልታወቁ ሰዎች እንደተገደሉበት አስታወቀ። ማንነታቸው አልታወቀም በተባሉ አካላት የተገደሉት የአቶ ሙላት ጸጋይና አቶ አበባው አያልነህ አስክሬንም የትምህርት ሚኒስትሩ አቶ ጌታሁን መኩሪያ በተገኙበት ሽኝት እንደተደረገለት የትምህርት ሚኒስቴር የፌስቡክ ገጽ አስታውቋል። ከሁለቱ ሟቾች በተጨማሪ አቶ ደምስ ታምሬ የተባሉ የሚኒስቴር መስሪያ ቤቱ ባልደረባም ቆስለው የሕክምና ክትትል እየተደረገላቸው ነው። የኢሳ ሶማሌዎች በሚበዙበት የአፋር ክልል ገዳማይቱ በተባለ ወረዳ በትላንትና ሁለት ግድያው ከመፈጸሙ በፊት ሰኞ ሁለት በርካታ የኢሳ ሶማሌዎች በአፋር ልዩ ኃይሎች ተገድለዋል ሲሉ የጎሳው ኡጋዛዊ ምክር ቤት አባላትና የሀገር ሽማግሌዎች በተለይ ለአሜሪካ ድምጽ አስታውቀዋል። በዛሬው ዕለትም የፌደራል መከላከያ ሰራዊት ወደ ገዳማይቱ ወይም ገርበ ኢሴ ከተማ ገብቶ እርምጃ እየወሰደ ነው። ዘገባውን ከድሬዳዋ ያደረሰን አዲስ ቸኩል ነው። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ካለፈው ሰኔ ጀምሮ ሲያካሂድ የቆየውን የዳሰሳ ጥናት የፊታችን ግንቦት እንደሚያጠናቅቅ ምክረ ሐሳብም እንደሚያቀርብ አስታወቀ። ለፌዴሬሽን ምክር ቤት የሚቀርበውም አንተምተው አንቺምተይ አይነት መፍትሄ ሳይሆን በጥናት ላይ የተመሰረተ ምክረ ሐሳብ ነው ሲሉ የኮሚሽኑ ጽህፈት ቤት ዳይሬክተር አቶ አወል ሁሴን መናገራቸውን በጉዳዩ ላይ ያናገራቸው ባልደረባችን እስክንድር ፍሬው የላከልን ዘገባ ያመለክታል። ኮሚሽኑ በየካቲት 2011 በአዋጅ ተቋቋመው ከአስተዳደር ወሰንና ከማንነት ጋር በተያያዘ ለሚፈጠሩ ግጭቶች የመጨረሻ እልባት ለመስጠት እንዲያስችል መሆኑ ይታወሳል። በምስራቅ አፍሪካዊቷ ሀገር ታንዛኒያ ዛሬ ብሔራዊ ምርጫ ሲደረግ ውሏል። የተባበሩት መንግስታት ድርጅት በዛሬው ዕለት በሀገሪቱ ከተካሄደው ምርጫ ጋር የተዛመደ ግጭት እንዳይቀሰቀስና መራጩ ህዝብ ያለ ስጋት ድምጹን መስጠት እንዲችል አስፈላጊ ጥንቃቄ መደረግ አለበት ሲልም በሂደቱ ለሚሳተፉ መንግስታዊና የሲቪል ማህበረሰብ ቡድኖች ማሳሰቢያ አስተላልፏል። ኒጀር ውስጥ ከናይጄሪያ ጋር በሚዋሰነው አካባቢ አንድ አሜሪካዊ መጠለፉን የሀገሪቱ ባለስልጣናት ተናገሩ። ሰውየውን የጠለፏቸው አጋቾች ማስለቀቂያ ገንዘብ መጠየቃቸውም ተገልጿል። ፊሊፕ ዋልተን የተባሉት አሜሪካዊ ደቡባዊ ኒጀር የገጠር መንደር ከሚገኘው የእርሻ መሬታቸው ላይ ተጠልፈው እንደተወሰዱ የአካባቢው ከተማ ፖሊስ አዛዥ ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ስለ ጉዳዩ የሚያውቅ መሆኑንና ለተጠለፉት ሰው ቤተሰቦች ድጋፍ እየተደረገ መሆኑን የሚኒስትሩ ቃል አቀባይ አመልክተዋል። ለጠለፋው ኃላፊ ነኝ ያለ ወገን ግን እስካሁን አልወጣም። አሜሪካዊ ታጋች ኒጀር ውስጥ በእስልምና አክራሪ ታጣቂዎች የተጠለፉ ሰባተኛው የውጭ አገር ሰው መሆናቸውን ዘገባዎች ያመለክታሉ። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለምታመሹም እናመሰግናለን። ቪኦኤ አምሃሪክ የተሰኘውን የመገናኛ ገጻችንን በመጠቀም መሰናዶዎቻችንን አዳምጡ። ሐሳብ ጥቆማችሁንም አድርሱን። ወደ ቀዳሚው ዘገባ እንሻገር። ዜጎች ሰልፍ እንዳይወጡ መከልከላቸው ሐሳብን በነጻነት የመግለጽና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል ኢትዮጵያን ተችቷል። ዓለም አቀፉ የሰብአዊ መብት ተቋም ጉዳዩን አስመልክቶ ያሰፈረው ጽሑፍ በአማራ ብሔር ተወላጆች ላይ የሚፈጸመውን ማንነትን መሰረት ያደረገ ጥቃት ለማውገዝ ለዛሬ ተጠራው ሰልፍ በመንግስት መከልከሉን የተከተለ ነው። የአማራ ክልል መንግስት ግን ሰልፉ የተከለከለው ተጨባጭ በሆነ የጸጥታ ስጋት ነው ይላል። አስቴር ምስጋናው ዝርዝሩን ይዛለች።
በአማራ ብሔር ተወላጆች ላይ የሚፈጸመው ዘርን መሰረት ያደረገ ጥቃት እንዲቆም የሚጠይቅ ሰልፍ የተጠራው ለዛሬ ነበር። ተቃዋሚው የአማራ ብሔራዊ ንቅናቄ የጠራው ይህ ሰልፍ ግን የመንግስት ፍቃድ ባለማግኘቱ አልተካሄደም። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተቋም አስተያየትም ይህንኑ የአማራ ክልል መንግስት ውሳኔ ተከትሎ የመጣ ነው። አምነስቲ እንዳለው የሰልፉ መከልከል የዜጎችን ሀሳብን በነጻነት የመግለጽና የመሰባሰብ መብት ይጥሳል። መንግስት ይልቁን ሰልፉ እንዲካሄድ ምቹ ሁኔታ መፍጠር፣ ጸጥታ የሚያስከብሩ ኃይሎችን የመመደብና በሰላም እንዲጠናቀቅ የማድረግ ግዴታ እንዳለበት ነው አምነስቲ ያስታወቀው። የአማራ ክልል መንግስት ግን ሰልፉ መከልከሉ የዜጎችንና የሀገርን ደህንነት ከመጠበቅ ጋር የተያያዘ መሆኑን ነው የገለጸው። ሰልፉ የተከለከለው ካለው ተጨባጭ የሆነ የጸጥታ ስጋት ጋር በተያያዘ ነው ብለዋል የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ።
በመንግስት መዋቅር በመረጃ ስነ ስርዓታችን መሰረት ይሄን ሰልፍ ለመጠቀም ይሄን ሰልፍ ተጠቅሞ ህዝቡ ላይ የበለጠ ጉዳት ብሔር ከብሔር ለማጋጨት የሚያስችል ቅድመ ዝግጅት የሰራ የጠላት ኃይል አለ ነው እያልን ያለ ነው።
ተጨባጭ ነው ይሄ
ነገር? ተጨባጭ ነው። ለመረጃው ደህንነት ሲባል ለራሳችን ሴኩሪቲ ፐርፐስ ሲባል እሱን ለጊዜው ይፋ አናድርገው፣ ግን በተጨባጭ ህዝቦች ላይ ግጭት ለመቀስቀስ፣ ችግር ለመፍጠር፣ ሀብት ንብረት ላይ ውድመት ለማድረስ የተዘጋጀ ኃይል አለ። ተጨባጭ ነው ብሎ መጠየቅም አያስፈልግም። አማራ ክልል በብዙ አይነት መንገድ በተለይ ጸረ ለውጥ ኃይሉ ሁልጊዜም አማራን አተኩሮ ጠላት አድርጎ ፈርጆ እየሰራ ያለ ኃይል አለ። ይሄ ግልጽ ነው። አማራ ክልል ሰላም ሲሆን ዳርዳር እየዞሩ የአማራ ብሔርን ከተለያየ አካባቢ ያጠቃሉ። ይሄ የተደራጀ ኃይል ነው የሚያጠቃው። ይሄ ዓላማ ያለው ነው። አማራ ክልል ሰላም ስለሆነ ነው ይሄ የሚደረገው። ይሄ ክልል በአንድ በኩል የተፈጥሮ አደጋ ያንዣበበበት አንበጣ ወረርሽኝ ለመታደግና ወደ ሌላው አካባቢ አንበጣ እንዳይስፋፋ በአንድ በኩል፣ በሌላ በኩል ጉዳት የደረሰባቸውን ህዝቦች የለም ቀለብ በማድረስ ሂደት ላይ ማህበረሰቡን እያጽናናን ያለንበት ሰዓት ነው። ለዚህ ስራ ሰራዊት አሰማርተናል፣ ፖሊስ ተሰማርተውበታል እና መላ ኃይላችን እዛ ጋ ነው ያለው። የመንግስት ትኩረት እዛ ጋ ነው ያለው። ስለዚህ ሰልፍ ስናደርግ ይህን ኃይል ወደዚህ ማምጣት ማለት ያንን ስራ ትተን ወደዚህ ምንመል። ከዚህም ባሻገር ሌላ ምክንያት አለው። ህዳሴ ግድብን በተመለከተ ትራምፕ የሚባል የአሜሪካ ፕሬዚደንት ያስተላለፉት መልእክት ትልቅ ፖለቲካዊ እንትን ያለው ጦርነት ነው ያወጁብን። እዚህ ጋር በተያያዘ ምንሰራው ስራ አለ። እነዚህ ወቅታዊ ሁኔታዎች ባሉበት ሁኔታ አብን የጠራው ኋላ በደንብ ጠርቶ የመጣው አብን የጠራው ስብሰባ በዚህ መንገድ ቢካሄድ ችግር የሚፈጥር መሆኑን ስለደረስንበት ሰልፉ መካሄድ የለበትም። ህብረተሰቡ ደግሞ ስለሚያውቅ አንድም ወደ ሰልፍ የወጣ ኃይል የለም። ዛሬ ነበር እንግዲህ ሰልፉ የሚካሄደው።
በአምነስቲ ኢንተርናሽናል የሰብአዊ መብት ተቋም ላይ እምነት እንደሌላቸውም ነው አቶ ግዛቸው ለአሜሪካ ድምፅ የተናገሩት።
አምነስቲ ኢንተርናሽናል በእኛ በኩል እምነት የለንም። እምነት ማይኖረን ለምን መሰለሽ? ሁልጊዜም ፖለቲካሊ አፊሌትድ ነው። ቲፒኤልኤፍን እየተከተለ መግለጫ የሚያወጣ ፓርቲ ነው። ትላንትና ዲጂታል ወያኔ ሲቀባበል የነበረውን መረጃ አውጥቶ ይሄ ልክ አይደለም ይላል። ይሄ ያን ያህል የአምነስቲ ኢንተርናሽናል የሚያህል ትልቅ ተቋም ኮንሰርንም መሆን አልነበረበትም። እውነት ከሆነ ደጋግሞ መጨነቅ ያለበት እነዚህ ሰዎች ፍትህ እንዲያገኙ ማሰብ ከነበረበት፣ ለዚህ አሁን ማውጣት አልነበረበት። እውነት ለመነጋገር ከተባለ ማለት ነው። ይሄ የኛ ጉዳይ እና ከዚህ አኳያ ህግ ተጣሰ የሚለው ውሃ የሚቋጥር ክስ ሊሆን አይችልም። ተቀባይነትም ያለው አይደለም። ኢንተረስቱ ምንድን ነው ፍላጎቱ ብለን ያጠናን እንደሆነም ሌላ ምክንያት ነው የምናገኝበት። ሲፋቅ ግርግር ስለሚሆን እዛ ያለው ራሱ እዛ ውስጥ የሚሰሩ ሰዎችም በተለያየ ጊዜ ቲፒኤልኤፍ በስልጣን በነበረ ጊዜ ያስገባቸው ኃይሎች ስላሉ የቲፒኤልኤፍን አጀንዳ ለማስፈጸም የተዘጋጀ ኃይል ስላለ በዚህ ደረጃ የሚወጣ ስለሆነ ይህን ጠንቅቀን ስለምናውቅ እኛ እርባና ቢስ መግለጫ ያን ያህል ውሃ የሚቋጥር አይደለም፣ የሚያስደነግጠንም አይደለም። ለዚህ ምንም ትኩረት የማንሰጠው እንደሆነ መታወቅ አለበት የሚል
የሰልፉ ዓላማ የነበረው እንግዲህ በተለያዩ ክልሎች ላይ የሚኖሩ የአማራ ብሔር ተወላጆች ላይ የሚደርሰው ያለው ጥቃት እንዲቆም፣ አጥፊዎች እንዲጠየቁ፣ የመጨረሻ ግዛት እንዲደረስ ነው። ለዚህ የክልሉ መንግስት ምን እየሰራ ነው? ብዙ ወገኖች የክልሉ መንግስት ቸልተኛ ነው፣ እየሰራ አይደለም የሚል ትችት አላቸው።
ልክ ነው። ከየትኛውም አካባቢ አማራ ሲገደል ሲፈናቀል ከፌዴራል መንግስቱ ጋር ሆነን ያላሰለሰ ጥረት እያደረግን ሌት ተቀን ነው እየሰራን ያለ ነው ያለ እረፍት። ያው ስራችንን ብዙ ስለማንናገረው ነው። የፌዴራል መንግስቱም አሁን በትኩረት ስራ እየሰራ ነው። የመጀመሪያው ጉዳይ የህግ የበላይነትን ማስከበር ነው። ከህግ አኳያ ብዙዎቹ በተግባሩ ላይ እንቅስቃሴ ያደረጉት ሰዎች ከህግ ቁጥጥር ውጭ ናቸው ማለት አይቻልም። ብዙዎቹ ለህግ እየቀረቡ ነው ያሉት፣ ጉራ ፈርዳም፣ ቤኒሻንጉልም፣ ሌላም አካባቢ ላይ በጣም በብዙ መቶዎች የሚቆጠር ሰው እየታሰረ እየተጠየቀ ያለበት ሁኔታ ነው ያለው። በዘላቂነት ግን የሚሆነው አሁንም ከክልሎች ጋር በጋራ መስራት ነው የሚያስፈልገው። በዲሞክራሲያዊ መንገድ በመቻቻል መርህ ላይ ተመስርተን ፕሪንሲፕል ሆነን መስራት ነው ያለብን። ከዚያ ውጭ ተቋማዊ ግንባታው ላይ አተኩረን መስራት ነው ያለ። ቤኒሻንጉል ክልል ላይ እጃችንን ጭምር አስገብተን ክልሉ መንግስት ጋር ተመካክረን አመራር ተመድቦ ጭምር በጋራ እያወያየን ታች ድረስ ለማደራጀት የሚኒሻውን ለማጠናቀር አደረጃጀቶቹ እንዲጠናቀሩ የማድረግ ስራ ጭምር እየተሰራ ነው ያለው በግልጽ። ከዚያ ውጭ ሰዎችን የማጽናናት ስራ፣ እርዳታ የመስጠት ስራ፣ እንዲደራጁ የማድረግ ስራ። እንዲደራጁ ማለት አንዳንዱ ትርጓሜውን ያዛባል። ተደራጅቶ ወደ ጦርነት ግባ አይደለም እያልን ያለ ነው። እንዲደራጁ ማለት በሰፈር በተገቢው መንገድ በልማት ቡድን ተደራጅቶ በአመራር ውስጥ ገብቶ ራሱን እንዲጠብቅ መረጃ እንዲደርሰው የማድረግ መረጃ ሲደርሰው ለመንግስት ፈጥኖ እንዲያሳውቅ የማድረግ አሰራርን ዘርግተን ለመስራት ጥረት እያደረግን ያለ ነው። ከዚህ ውጭ ሌላ መፍትሄ የለውም።
የአማራ ብሔራዊ ንቅናቄ አብን ዛሬ በእንቢተኝነት ሰልፍ አለማድረጉን ግን ዳይሬክተሩ አመስግነዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣውን የጾታዊ ጥቃት ቁጥር ለመቀነስ በፍርድ ቤት ወንጀለኝነታቸው የተረጋገጡ ጥቃት አድራሾችን ማዕከላዊ በሆነ መልኩ የሚመዘግብና ከተመረጡ ማህበራዊና ኢኮኖሚያዊ ተሳትፎች ለማግለል የሚረዳ የብሔራዊ የጾታ ጥቃት አድራሾች ምዝገባን ለማስጀመር የሚረዳ እንቅስቃሴ ተጀምሯል። ኤደን ገረመው በሴቶች ሕፃናትና ወጣቶች ሚኒስቴር የሕዝብ ግንኙነት ዳይሬክተር የሆኑትን አቶ አድነው አበራንና የኢትዮጵያ ሴቶች ማህበራት ንቅናቄ ዳይሬክተር የሆኑትን ወይዘሮ ሳባ ገብረ መድንን አነጋግራ ተከታዩን አሰናድታለች።
የኢትዮጵያ የሴቶች ሕፃናትና ወጣቶች ሚኒስቴር በሀገሪቱ እየጨመረ ያለውን የጾታዊ ጥቃት ቁጥር ለመቀነስ በቀጣይ 5 ዓመታት ውስጥ ተፈጻሚ የሚሆን የብሔራዊ የጾታዊ ጥቃት አድራሾች ምዝገባ ስርዓት ሊጀምር መሆኑን አስታውቋል። በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር የሆኑት አቶ አድነው አበራ ይህ እንቅስቃሴ ጾታዊ ጥቃትን ለመቀነስ ከሚሰሩ ስራዎች አንዱ መሆኑን በመጥቀስ አጥቂውን ሳይሆን ተጠቂዋን የማያሸማቅቀውን ባህል ለመቀየር ሲባል የተዘጋጀ መሆኑንም ይጠቅሳሉ። ጾታዊ ጥቃት አድራሾች በፍርድ ቤት ወንጀለኝነታቸው ከተረጋገጡ በኋላ ቅጣታቸውን ጨርሰው ቢወጡም እድሜ ልክ የሚከተላቸው ስርዓትም ነው ይላሉ።
ጥፋት ከተራ ትንኮሳና ከአሲድ መድፋት ከሌላ ድረስ ከመሸናዳት እንዳለ ሼም ኦን የሚባለው አለ። ይህን የሚሰራ ጾታዊ ጥቃትን መቀበል የሚችል አስተሳሰብ መሰረት እንደሌለ አስተማሪ ነው ሌላውም ሀገር ማለት ነው። እና ያንን የማሸማቀቅ ሌሎች እንደገና ደግሞ ቆም ብሎ እንዲያስቡ ያንን የማድረግ ነው አላማው። እና ያንን ከአገልግሎት ከተለያዩ አገልግሎት የሚገለልበት ሁኔታ የሚፈጠርበት ሁኔታ እንዳለ ነው የሚገባኝ። ዳታ ቤዙ ዴቨሎፕ ከረገ በኋላ አንዳንድ ማህበራዊ አገልግሎት የሚገለል ጾታዊ ጥቃት የፈጸመ ፍርድ ቤት ተወስኖበት የፍርድ ቤት ጋዝን ከጨረሰ በኋላ በዛ ብቻ ጥቃቱ የሚያበቃ ሳይሆን በህይወት ልኩ የማይሻር ቁስል እንዳስቀመጠ እንዲያውቅ አስቀድሞ ጥቃት የሚፈጽም አካል ጥቃት ከመፈጸሙ በፊት ቆም ብሎ ማሰብ እንዳለበት ተራ ወንጀል እየሰራ ስላለመሆኑ ቆም ብሎ ማሰብ እንዲችል የሚያደርግ ነው። ይሄ ናሽናል ሴንስ ኦፍ ሬጅስትሬሽን እና ዋንስ እዛ ክሪሚናል ውስጥ ከገባ ኦልሬዲ ዳታ ቤዝ ውስጥ ይገባል። ዳታ ቤዝ ውስጥ ከገባ ዳታ ቤዙ ከምን ከምን ይኖር እንደሚያደርገው እንዳይሳተፍ እንደሚያደርገው ይታወቃል። ስለዚህ ኦንዘስፖት እሱ ያንን ሰርቪስ ሊያገኝ በሚሄድበት ቦታ ሰርቪሱን አያገኝም ማለት ነው። አሁን ያለነው ኦልሬዲ ከተለያዩ አካላት ጋር ስለ ጉዳዩ አስፈላጊነት ተስማምተናል። በምክክር ደረጃ ነው ያለነው። አሁን የመጀመሪያ ምዕራፍ ስለሆነ ፈረስት ፓርተር ሁሉም አካላት ይተማምተበታል።
አቶ አድነው ምዝገባውን በተመለከተ ባለድርሻ አካላት በሙሉ መስማማታቸውን ገልጸው፣ ይሁንና ጥቃት አድራሾችን ከምን አይነት ማህበራዊ እንቅስቃሴዎች መገደብና ማግለል እንደሚገባ እንዲሁም ደግሞ የትኞቹ ጥቃቶች የበለጠ ያስቀጣሉ የሚለው ላይ ምክክር እየተደረገ ነው ይላሉ።
አሁን በሲስተሙ በመርሁ ደረጃ እያወያየን ያለ ነው። በተግባር ማንን ማክረት ያለበት የሚለው እንደገና ዲግሪውን በምን ሁኔታ ነው መካት ያለበት የሚለው ነገር አሁን በጥናት ላይ ነው። ዶክመንቶችን እያዘጋጀን ያለ ነው። ዞሮ ዞሮ ግን ጾታዊ ጥቃት የሚያደርስ በፍርድ ቤት ሕግ ብቻ የሚገላገለው ጉዳይ እንዳልሆነ በየደረጃው ሌላ ተጨማሪ ማህበራዊ አገልግሎት ራሱን የሚገድል በቀጣይ ቀሪ ሞቱ ላይ አኗኗሩ ላይ ተጽዕኖ መፍጠር የሚችል ስራ መንገድ እየሰራ ስለመሆኑ ለማሳየት የሚችል አሰራር ነው እ ለመሰረት ምትል ያለው እና እንዴት ነው ከተራ ትንኮሳ ጀምሮ እስከ እንዴት ኤክሬት የሚደረጉት የሚለው ነገር ዝርዝር ጉዳይ ከሲቪክ ማህበራዊ ተወካዮች ጋር እንነጋገራለን። ከዛ ማህበረሰቡ ደግሞ ወደ ታች ኮሚኒቲ ኮአሊሽን አሉ፣ የተለያዩ በተለያዩ ሚስ በራሳቸው ደረጃ ማህበረሰቦች አሉ። እሱም በቀበሌ የኛም ማዋቅር ስላለ እስከ ወረዳ ድረስ ያንን ተቀብሎ ወርዶ የሚያወያይበት ሁኔታ እና ከስምምነት የሚደረስበት ሁኔታ እንዲፈጠር ማንም ይሁን ማንም ብቻ አሁን ያለው ሁኔታ በጾታ ላይ ሁሉም ጠባብ ነው ያለው። ማንም የደረሰበትም ያልደረሰበትም እስካሁን ባደረግናቸው ውይይቶች ሰብአዊ መብት ጋርም በተያያዘ አንድ ሰው በሰራ ወንጀል አንዴ ነው መከሰስ ያለበት ነው ያለ የሚለው እኛ ግን ወንድ ጋር እየሄድን ነው። በፊት የነበረው ግፊት እዚህ ኢትዮጵያ ውስጥ እኮ በአደባባይ እኮ በሶሻል ሚዲያም እኮ በአደባባይ ይሰቀሉ የሚል እኮ ብዙ መረጃዎች እኮ ወጥተዋል እኮ እና ህጉም ደግሞ ተጨማሪ ህግ እንደገና ይውጣ የሚልም ግፊት ነበረ። አሁን ያንን ማድረጉ ብቻ ሳይሆን ወንጀል ህግን ብቻ ስላ ሳይሆን ሲስተሞችን መዘርጋት እና የተለያዩ ቅንጅታዊ አሰራሮችን መፍጠር ሲቻል ነው ያ መሆን የሚችለው እና እያንዳንዱ ጥቃት ፈጻሚ ብዙ ነገሮች ታይቶ እና ከሰብአዊ መብት ጋርም በማይጋጭ ሁኔታ
የሴቶች ህጻናትና ወጣቶች ሚኒስቴር ባዘጋጀው ስብሰባ ላይ ተሳታፊ የሆነውና ከጾታዊ ጥቃት ጋር የሚሰራው የኢትዮጵያ የሴቶች ማህበራት ንቅናቄ ዳይሬክተር ወይዘሮ ሳባ ገብረ መድህን ይህ እንቅስቃሴ መልካምና ይበል የሚያስብል ቢሆንም የሴቶች ጥቃትን ፍትህ ለማሰጠት ከሚሰጡ ስራዎች መካከል አንዱ ንዑስ ክፍል እንጂ በዋናነት አጠቃላይ ለውጥ የሚያመጣ ጉዳይ ተደርጎ መወሰድ የለበትም ይላሉ።
ተቋም በእርግጥም እቅዱንም ላይ ግብአት ለመስጠት የተለያዩ ስብሰባዎች አዘጋጅተን ሀሳቦቻችንም ኢንኮርፖሬት አድርገን ለሚኒስትሪው አቅርበናል። እንደ አንድ ጾታዊ ጥቃትን ለመከላከል ከሚሰሩት በጣም ብዙ ስራዎች ውስጥ እንደ አንዱ ዘለላ ነው የተመለከትኩት እንጂ ጾታዊ ጥቃትን ለመቀነስ ዋና የማስፈጸሚያ ስልት ነው ብዬ አላስብም። ግን በተለይ እስካሁን ባለን የጾታዊ ጥቃት አካሄድ በኢትዮጵያ ውስጥ ብዙ ጊዜ ካቂዎች ብልት ተጎጂዎች ናቸው የበለጠ የሚሸማቀቁት። በተለይ ጾታዊ ጥቃት የደረሰባት ሴት የበለጠ ትሸማቀቃለች። ምክንያቱም እንደ በደለኛ ተደርጋ ስለምትታይ እንዲባታረግ ኖሮ የሚል አስተሳሰብ ስላለች፣ ስለዚህ በአጥቂዎቹ ላይ ፎከስ አድርጎ ደግሞ ይሄንን ነገር በጣም ተቀባይነት እንዳይኖረው ህብረተሰብም እንዲኮን ነው ለማድረግ የሚሰራውን ስራ ጥሩ ነው ብዬ ነው የማስበው። ነገር ግን የጾታዊ ጥቃት ተግባር በጣም ብዙ ጋፖች አሉት። አሁን እየተሰራ ያለው አድሬስ ለማድረግ የምንሞክርበት ሪስፖንሶች ራሱ በጣም ብዙ ጋፖች አሉት። ብዙ ጊዜም በሪፖርትም የተለያዩ ጥናቶችም አይደንቲፋይድ ሆኗል። ምንድን ነው ከዚህ ማህበራዊ ነገሮች ይገለሉ ከሚለው በላይ እኔ አቴንሽን ጋቨርንመንት ለእንደዚህ አይነት አክቶች እንደ ትልቅ ክራይም ሲያስብ፣ ይሄ ከቅጣቶቹ ከሚቀመጡ ፔናልቲስ እኮ አንዱ ነው የሚሆነው። ለምሳሌ አንድ ሰው ከዚህ ለምሳሌ በመመረጥ ውስጥ እንዳይሳተፍ ይደረጋል። በነበረው ክራይም ሬከርድ መሰረት ሌሎችም አይነት ትኖች አሉ ሁልጊዜ በህግ የሚቀመጡ። ከዛ አንጻር አንድ ላይ ተካቶ የሚታይ ነው የሚሆን ይመስለኝ። ስለዚህ በየትኛው ሌቭል ይቀመጥ፣ የትኞቹ ቅጣቶች የትኞቹ ክራይሞች ናቸው በጣም የከበዱ፣ ህጻናት ላይ ለምሳሌ የሚደረጉ በጣም አሰቀቀ የሆኑ ህጻናት በጣም ጨቅላ ህጻናት ቢደፈሩበት ሁኔታ በጣም ከፍተኛ ሁኔታ አለ በሀገራችን። እስካሁን የነበሩት ቅጣቶች መመለስ ችለዋል ወይ? አልመለሱም? ለምንድን ነው? ከዚህ በላይ ፔናልቲዎች ሊጠነክሩ ይገባል። ስለዚህ ሆሊስቲክ ነው መሆን ያለበት ይመስለኝ እንጂ አክሽን ብቻ አውጥቼ በማየት ሳይሆን ፍርድ ቤቶች ከውሳኔ አሰጣጣችን ከክስ አመሰራረታችን በህግ ከተቀመጠው ቅጣት አንጻር፣ ምክንያቱም ህግ መሻሻል አለበት፣ በጣም መቀየር አለብን፣ አመለካከት ላይ ትልቅ ኢምፓክት ሊኖረው ይችላል ብዬ አስባለሁ። ነገር ግን በደንብ ተጠንቶ ህግ አግባብ ታይቶ ነው መሰራት ያለበት።
የሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ የሆኑት አቶ አድነው በቀጣይም ከህብረተሰቡና ከባለድርሻ አካላት ጋር ሰፊ ውይይት በማድረግ በህግ ጉዳይ ላይ ጠንክሮ እንደሚሰራና ጥቃት አድራሾች የሰው ህይወት ብቻ ሳይሆን የሚያበላሹት የራሳቸውንም ህይወት በመሆኑ ጥቃትን ላለመፈጸም ቆም ብለው እንዲያስቡ የሚያስገድድ ህግ ነው ይላሉ። ከዚህም በተጨማሪ ህብረተሰቡን በሰፊው በማግኘትና ወደ ታች በመውረድ የግንዛቤ ማስጨበጫ ስራዎችም እንደሚሰሩ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ማናቸውም ማስተያየቶች ቢኖራችሁ በማህበራዊ መገኛ ገጻችን በኩል አድርሱን። VOA አምሃሪክ በፌስቡክም ሆነ በትዊተር የምንገኝበት አድራሻችን ነው። ለኢትዮጵያ ኪነ ጥበብ እድገትና ዛሬ ላለበት ደረጃ መሰረት የጣሉት አንጋፋ ቲያትር ቤቶች በኮሮና ቫይረስ ምክንያት ሙሉ ለሙሉ ተዘግተው መቆየታቸው ሙያውና ሙያተኞች ላይ ትልቅ ችግርን ፈጥሯል። ቀድሞውንም በተመልካች ማነስና በአማራጮች መበርከት ምክንያት ፈተናዎች የበዙበት የቲያትር ሙያ ኮሮና ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤት ኃላፊዎችና ባለሙያዎች ይገልጻሉ። ስመኝሽ የቆየ የሀገር ፍቅር የብሔራዊ ቲያትርንና ሌሎች የኪነ ጥበብ ባለሙያዎችን አነጋግራለች። ዝርዝሩንም እንደሚከተለው ታስደምጠናለች።
የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክላረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከ20 ዓመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ 7 ወር በሀገር ፍቅር ይታይ የነበረውንና እነ ፋንቱ ማንዶየን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት እላፊ የተሰኘውን ቲያትር እንደነበር ያስታውሳል።
አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን የሚሄድ ነው የሚመስለኝ። ቲያትርን መድረክ ላይ ማየትን በጣም ናፍቄያለሁ። ምንም አይነት የጥራት ደረጃው ምንም ይሁን ተዋንያኑ ምንም አድርገው ይሱት ቲያትርን መድረክ ላይ ማየት በጣም ናፍቆኛል።
ብዙ ተወዳጅ ድምፃውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ ያበቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት 7 ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት 8 ቲያትሮችን ያሳይ የነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው።
በመንግስት ቅጥር የሚተዳደሩ ባለሙያዎች አሉ፣ መንግስት ቀጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠመን ምንድን ነው? በእነዚህ 8 ቲያትሮች ውስጥ ከውጭ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ እነዛ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ እሱ የሚታወቅ ነው።
በተመሳሳይ በሳምንት 8 ቲያትሮችን ያሳይ የነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ኪራይ ያገኝ የነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም ሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የቲያትር ቤቱ ስራ አስኪያጅ አቶ አብዱል ከሪም ጀማል ይገልጻሉ።
ቲያትር ቤት፣ ሲኒማ ቤት አካባቢ ያለው ነገር ዝግ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጧል እና በዚህ ከታች እስከ ላይ ከጥበቃ አንስቶ ፐርፎርም እስከሚያደርጉ ባለሙያዎች ድረስ በእያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከቲያትር ቤት ጥጠኞች ወይም ደግሞ ሰራተኞች ውጪ በየመድረኩ ጋብዘን የምናሰራቸው ብዙ ባለሙያዎች አሉ እና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠው እና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቆሙ ባለመከፈቱ እንግዲህ ገቢ ዜሮ ሆኗል ማለት ነው እና ከባድ ነገር ነው የፈጠረው።
ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክላረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጻዋል።
የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኙታል። እሱ አትቋረጥም። ግን በዛች ብቻ አልነበረም የሚኖሩት። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል፣ አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ። ሌሎችም እንዲህ ከኪነ ጥበቡ ጋር የተያዙ ይጽፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘጉት እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለመቻል ነው የተደረሰው። ቤት ኪራይ እስካለመክፈል እና ከዛም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ይኖራል እንጂ የኪነ ጥበቡ ሙያተኛ ህይወት እጅግ አሳዛኝ ሁኔታ ላይ ነው ያለው።
በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶቹን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ፣ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል።
ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ራስ ቲያትር ቤቱ ፈርሷል፣ ሌላም ቲያትር ቤት አልተዘጋጀም። ስለዚህ ከአስር አመት በላይ ራስ ቲያትር የለም። አሁን በቃ ስሙ ብቻ ነው የቀረው። ቲያትርና ባህል አዳራሽ ወይም ማዘጋጃ የምንለው ከኢንጂነር ታከለ ኡማ ቢሮቸውን ሲያሳድሱ አብሮ ተዘግቷል። በአብዛኛው ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞውኑ ተሰብሯል። ከኮቪድን በፊት ኮቪድ ቢኖርም ባይኖርም እነዚህ ሁለት ቲያትር ቤቶች አይሰሩም ነበረ። ሀገር ፍቅር ቲያትርና ብሔራዊ ቲያትር ነበሩ በአግባቡ እየሰሩ ያሉት። እነሱም ደግሞ ኮቪዱ ከመጣ በኋላ እነሱም በበሽታ የተነሳ ከአገልግሎቱ ውጭ ሆነዋል።
በዚህ ሀሳብ የሚስማሙት የብሔራዊ ቲያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ።
በዚህ 7 ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው። ምክንያቱም ኪነ ጥበቡን በራሱ ነው የለወጠው። በምን ስልት እንደምንቀንጥል ግራ እስኪገባን ድረስ ኪነ ጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይህንን ያህል የምንኩራራበት ደረጃ ላይ አልነበርንም። ያው ወረርሽኙ ደግሞ ሲመጣ የባሰ ነገሩ ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው።
ከ7 ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱል ከሪም ያስረዳሉ።
እየተለመደው የጥንቃቄ መንገድ አለ። ሰዎችን አራርቆ የማስቀመጥ፣ ሰዎች ሲገቡ ሙቀት የመለካት፣ እያንዳንዱ የንጽህና መጠበቂያ፣ የአፍ መሸፈኛ፣ እንደዛ አይነት ነገሮች የተሟሉ መሆን አለባቸው። የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋናይን የሚሳተፉባቸው ቲያትሮች ለጊዜ ሆልድ ማድረግ ግዴታ ነው። አነስተኛ ቁጥር ያለው ተዋና የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል።
በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ-19 ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። የመርሃ ግብሩ አርታኢ ደግሞ ትዝታ ብላችሁ ነበር። መልካም ምሽት ይሁንላችሁ። ተዚቄዋ